ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናምሽታችኋል የተከበራችሁ አድማጮች። የሰኞ ነሐሴ 25 2007 ዓ.ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ጽዮን ግርማ ፕሮግራማችንን ትመራለች። የዓለም ዜናዎች በቅድሚያ ይቀርባሉ። ከዚያም ዘገባ እናስከትላለን። የኬንያ ፖሊስ በሽብር የጠረጠራቸውን ያለ ፍርድ ይገድላል ሲሉ ሙስሊም የሰብአዊ መብት ድርጅቶች ከሰዋል ይላል። በማስከተል በአዲስ አበባ በታዳጊ ወጣቶች ዘንድ አዲስ አመለካከት ለማስረጽ የተመሰረተ ተቋምና ተቋሙ የሚሰጠው ስልጠና ተካፋይ የሆኑ ወጣቶችን ድምጽ ያካተተ ዝግጅት ከአዲስ አበባ ይቀርባል። በመጨረሻም በሰጥ አገባ ቀጣይ ክርክር በዜጎች ነጻነት፣ መብት፣ ምንነትና አያያዝ በኢትዮጵያ ይቀርብና አንድ ሰዓት ተኩል ላይ እንሰናበታለን። መልካም ምሽት።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍሳዬ ነኝ። ዩናይትድ ስቴትስ በቻይና ለሚፈጸምባት የሳይበር ስለላ ተግባር ማዕቀብ በመጣል ምላሽ ለመስጠት እየተዘጋጀች መሆኗን ዋሽንግተን ፖስት ጋዜጣ ትላንት ዘግቧል። ማዕቀብ የምጥለውም የንግድ ሚኒስትሮችን በመስረቅ ተግባር በተጠቀሙት ግለሰቦችና ኩባንያዎች ላይ እንደሆነ ተዘግቧል። ዋሽንግተን ፖስት ጋዜጣ ስማቸው ያልተጠቀሰ የፕሬዚደንት ባራክ ኦባማ አስተዳደር ባለስልጣንን ጠቅሶ በዘገበው መሰረት ዩናይትድ ስቴትስ በአሁኑ ወቅት ማዕቀቦቹን ስለመጣሉ ጉዳይ ገና አልወሰነችም። ሆኖም በቅርቡ ይወሰናል ተብሎ ይጠበቃል። ፕሬዚደንት ኦባማ ከጠቅላይ አቃቤ ሕግና ከሀገሪቱ የውጭ ጉዳይ ሚኒስትር ጋር በመመካከር በዩናይትድ ስቴትስ ተቋማት ላይ የስለላ ተግባር በመፈጸምና የገንዘብ ጥቅም ለማግኘት ሲል መሰል መረጃን በተቀበለ አካል ላይ የሀገሪቱ የገንዘብ ሚኒስቴር ንብረት የማገድና ንብረት እንዳይዘዋወር የማድረግ ስልጣን እንዲኖረው ባለፈው ሚያዝያ ወር ትዕዛዝ ፈርመዋል። ቻይና በአሜሪካ ኩባንያዎችና በመንግስታዊ ኢላማዎች ላይ የሳይበር ስለላ በመፈጸም ስትከሰስ ቆይታለች። ዩናይትድ ስቴትስ ባለፈው ግንቦት ወር 5 የቻይና ወታደራዊ መኮንኖች በአሜሪካ ኩባንያዎች ላይ የኢኮኖሚ ስለላ አካሂደዋል በሚል ክስ መስርታ ነበር። ሆኖም ቻይና ክሱን አልተቀበለችም። ማዕቀብ ሊጣል ይችላል የሚለው ወሬ የተሰማው ፕሬዚደንት ኦባማ በመጪው መስከረም ወር የቻይናን ፕሬዚደንት ዢ ጂንፒንግን ጉብኝት ለማስተናገድና የእራት ግብዣ ለማድረግ በሚዘጋጁበት ወቅት ነው። ጽንፈኛው እስላማዊ ቡድን ቦኮ ሐራም ባለፈው ቅዳሜ ርቆ በሚገኝ መንደር ላይ 56 ሰዎችን እንደገደለ የናይጄሪያ ቦርኖ ክፍለ ሀገር አስተዳዳሪ በማይዱጉሪ ተናግረዋል። ካሽም ሸትማ ይህን የተናገሩት ከአንድ ዓመት በፊት 200 የሚሆኑ ሴት ተማሪዎች የተጠለፉባቸው ቤተሰቦች በተገኙበት ስብሰባ ላይ ነው። ተማሪዎቹ የት እንደገቡ አሁንም አይታወቅም። አማጽያኑ ክርስቲያንንና ሙስሊምን የማይለዩ መቅሰፍቶች ናቸው ብለዋል። ቦኮ ሐራም በቦርኖ በሁለት ሌሎች በሰሜን ምስራቅ ክፍላተ ሀገር ላይ እስላማዊ ቃሊፌት ለመመስረት የጥቃቶችና የአጥፍቶ መጥፋት ፍንዳታዎች ዘመቻ በማካሄድ ሀገሪቱን እያመሰ መሆኑ ይታወቃል። ለስድስት ዓመታት ያህል በዘለቀው የግጭት ዘመቻው ምክንያት 1.5 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። በብዙ ሺህ የሚቆጠሩት ደግሞ ሕይወታቸውን አጥተዋል። በመጨረሻም የብሪታንያ የፈረንሳይና የጀርመን የአገር አስተዳደር ሚኒስትሮች ወደ አውሮፓ ስለሚጎርፉት በብዙ ሺህ የሚቆጠሩ ፈላሾች ጉዳይ አስቸኳይ እርምጃ እንዲወሰድ ጥሪ አቅርበዋል። ስለ ፍልሰቱ ጉዳይ መፍትሄ ለማግኘት የሚደረገው ውይይት የአውሮፓ ሀገሮችን ከፋፍሏል። የብሪታንያ ሚኒስቴር ቴሬዛ ሜይ፣ የፈረንሳይዋ በርናንድ ሴዝኑ እንዲሁም የጀርመኑ ሚኒስትር ቶማስ መዚየር፣ የወቅቱ የአውሮፓ ህብረት ፕሬዚደንት የሆነችው ሉክሰምበርግ በሁለት ሳምንታት ጊዜ ውስጥ ስብሰባ እንድጠራ የሚጠይቅ የጋራ መግለጫ ትላንት አውጥተዋል። ሉክሰምበርግ በበኩሏ የአውሮፓን ምላሽ ለማጠናከር የሚያስፈልገውን ስብሰባ እንደ አውሮፓ አቆጣጠር መስከረም 14 ቀን ከሁለት ሳምንታት በኋላ ማለት ነው ስብሰባ እንደምትጠራ አስታውቃለች። የአውሮፓ ህብረት አባል አገሮች የአገር አስተዳደርና የፍርድ ሚኒስትሮች በስብሰባው ይሳተፋሉ። የሶስቱ ሀገራት ሚኒስትሮች ልዩ ሁኔታ ነው በማለት ኢጣሊያና ግሪስ ስላሉት ፈላሾች ጉዳይ የተሻለ አያያዝ እንዲደረግ ጥሪ አቅርበዋል። በያዝነው ዓመት ከ322,000 በላይ የሚሆኑ ፈላሾች በሁለቱ ሀገሮች እንደገቡ ዓለም አቀፍ የፍልሰት ድርጅት ገልጿል። አድማጮች፣ ዜናችን እዚህ ላይ ያበቃል።
የዓለም ዜናዎቹን ነበር ያደመጥነው። በሶስት ሰዓት በሚቀርበው በመደበኛው ዝግጅት ደግሞ ተጨማሪ ዜናዎችን አክለን እንመለሳለን። ወደ ዘገባችን ስናልፍ የኬንያ ፖሊስ በሽብር የጠረጠራቸውን ሰዎች ያለ ፍርድ ገድለዋል ሲሉ ሙስሊም የሰብአዊ መብት ተከራካሪ ድርጅቶች እየከሰሱ ናቸው። ፖሊስ ግድያውን እንዲያቆምና አግባብ ያላቸውን አሰራሮች እንዲከተል ድርጅቶቹ እየጠየቁ ነው። መሐመድ ዩሱፍ ከናይሮቢ ያስተላለፈውን ዘገባ ሰሎሞን አባተ ያቀርባል።
የ48 ዓመቱ አፌ አብዱላሂ ፖሊሶች ወደ ቤታቸው የመጡበትን ምሽት ያስታውሳሉ።
የፖሊስ መኮንኖቹ ጎረቤቴን ሲያዋክቡት እያየሁ ነበር። ከተቀመጥኩበት መነሳት ግን አልቻልኩም። እናም ሰውየው ወደ እኔ እያመለከታቸው ያውላቸው የምትፈልጉት ሰው አላቸው። ሁለቱ መኮንኖች መጡና ማንነቴን እንድነግራቸው ጠየቁኝ። መታወቂያዬንና ስልኬን ሰጠኋቸው። አይኖቼን ሸፍነው አስረው ሲያበቁ ቆማ የምትጠብቀን የነበረች መኪና ውስጥ ወረወሩኝ።
አብዱላሂ በአንድ የእስልምና ትምህርት ቤት መምህር ናቸው። ፖሊስ ጣቢያው ውስጥ ለሁለት ቀናት ከታሰሩ በኋላ መኮንኖቹ መጥተው ወደ አንድ በአቅራቢያው ወደሚገኝ የጦር ሰፈር ወስደው የስቃይ አድራጎት እንደፈጸሙባቸው ወይም ቶርቸር እንዳደረጓቸው ተናግረዋል።
ሁለቱ የፖሊስ መኮንኖች ይደበድቡኝ ጀመር። አንዱ በከዘራ ነበር የሚመታኝ፣ ሌላው ይረግጠኝ ነበር። እየደማሁ ነበር። የአልሻባብ ሰዎች የት እንዳሉ እንድነግራቸው፣ የሰዎችን ማንነት እንዳጣራላቸው ይጠይቁኝ ነበር። ስለሚሏቸው ሰዎች የማውቀው አንዳች ነገር እንደሌለ እኔ የቁርአን መምህር መሆኔን እነግራቸው ነበር።
ሦስት ሳምንት ያለ ክስና ያለ ፍርድ ካሰሯቸው በኋላ እንደለቀቋቸው አብዱላሂ ይናገራሉ። አብረዋቸው ተይዘው ሌላ ክፍል ውስጥ እንደርሳቸው እያሰቃዩቸው የነበሩ ወንድማቸው ግን ደብዛቸው መጥፋታቸውንና የት እንዳሉ እንደማያውቁ ገልጸዋል። ዛሬ ረፋድ ላይ ከጁምዓ ሶላት በኋላ ከአብዱላሂ መንደር በመቶዎች ኪሎ ሜትሮች ርቀት ላይ በምትገኘው በዋና ከተማይቱ ናይሮቢ አንድ መስጂድ ደጃፍ ላይ ጥቂት ሙስሊሞች ሰብሰብ ብለው የብሶት ድምፅ ያሰማሉ። በሽብር ተጠርጣሪዎችና ወንጀል ፈጽመዋል በተባሉ ኬንያውያን ወጣቶች ላይ የሚፈጸሙ ሕገ ወጥ ወይም ከፍርድ ውጪ እየተከናወኑ ያሉ ያሏቸው ግድያዎች፣ የሰዎችን ደብዛ ማጥፋት አድራጎቶችን ያወግዛሉ። የሰብአዊ መብቶች ረገጣው ያለ ልክ ተንሰራፍቷል ይላሉ የኬንያው የሙስሊም ሰብአዊ መብቶች ፎረም ሊቀመንበር አልአሚን ኪማቲ።
Just in three counties we had over 220 people dead.
በሶስት አውራጃዎች ውስጥ ብቻ ቁጥሩ ከ220 በላይ የሆነ ሰው ተገድሏል። ይህ እንግዲህ እንዲያው በግርድፉ የተነገረ ነው። ምክንያቱም በአንዲቱ ዋጅር አውራጃ ብቻ የጅምላ መቃብሮችን አግኝተናል። ስንት የወል መቃብሮች ናቸው አናውቅም። የኬንያ ሪፐብሊክ የሰዎችን ማንነት ለማወቅ የሚያስችል እንኳን የአባዲና አገልግሎት የላትም።
የኬንያ የጸጥታ ኃይሎች ይህንን የሽብር ተጠርጣሪዎችን ትገድላላችሁ፣ ታጠፋላችሁ የሚባል ክስ በተከታታይ ሲያስተባብሉ ነው የሚሰሙት። ይሁን እንጂ በዛሬው የናይሮቢ ሰልፍ ላይ የተገኘው የሰብአዊ መብቶች ተሟጋቹ ፍራንሲስ ሳኳ ፖሊስ የሚለውን አይቀበልም፣ አያምናቸውም፣ መግደላቸውን ያቁሙ እያለ ነው።
እኛ ወጣቶች ቀብር መውጣት ታክቶናል። እኛ ወጣቶች በየእስር ቤቱ ከመላሸቅ ይልቅ በሀገራችን ልማት ላይ ማተኮር ነው የምንፈልገው።
የዋጅሩ አብዱላሂ የጠፉ ወንድማቸውን አሁንም እየፈለጉ ነው። ወንድማቸው ይኑሩ ይሙቱ አያውቁም።
ፕሮግራማችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን ደግሞ ከአዲስ አበባ የደረሰን አንድ ዝግጅት ይቀርባል። ሳክ በሚል ምህጻረ ቃል የሚታወቀው የስልጠና ተቋም በኢትዮጵያ ታዳጊ ወጣቶች ዘንድ አዲስ አመለካከት ለማስረጽ የተመሰረተ ነው። መለስካቸው አመሃ የተቋሙን መስራችና ስራ አስኪያጅ አቶ አደራ አብደላን እንዲሁም የስልጠናውን ተካፋይ ወጣቶች አነጋግሮ ያስተላለፈውን ዝግጅት እናድምጥ።
ሳክ በሚል ስያሜ የተቋቋመ ራስን የማመልሰግ ስልጠና የሚሰጥ የግል ተቋም ነው። ሳክ የሶስት እንግሊዝኛ ቃላት አጽሮት የፈጠረው ቃል ነው። ኤስ ስኪል፣ ኤ አቲቲዩድ፣ ኬ ኖሌጅ የሚሉትን ቃላት የመጀመሪያ ፊደላት በመያዝ የተሰየመ ነው። ወደ አማርኛ ስንመልሰው ኪል ዝንባሌና እውቀት ብንለው ይሆናል። የተቋሙ ዋና ስራ አስኪያጅ አቶ አደራ አብደላ እንደገለጹልኝ የተቋሙ ዓላማ በአገሪቱ አዲስ እይታንና አስተሳሰብን ለማምጣት ነው።
አገራችን ውስጥ የአመለካከት ችግርና ክፍተት አለ ብለን ነው ድርጅቱን ስናቋቁም የተነሳ ነው። ስለዚህ ሰዎች አመለካከታቸውን ሲቀይሩ ከሳጥን ውስጥ ወጥተው ማሰብ ይችላሉ፣ አዲስ እይታ፣ አዲስ አመለካከት ወይንም ፓራዳይም ሽፍትን ያመጣሉ ብለን የተነሳ ነው።
አቶ አደራ እንዳሉት ይህንን ስልጠና ከዛሬ 10 ዓመት በፊት የጀመሩት በመካከለኛና በከፍተኛ የአመራር ደረጃ ለሚገኙ የተቋማት መሪዎች የተለያዩ ራስን የማበልጸጊያ ስልጠናዎች በመስጠት ነበረ። የሰልጣኞቹ ተደጋጋሚ አስተያየት እጅግ እንዳበረታታቸውም ይናገራሉ። በተለይም ብዙ የተቋማት መሪዎች ቀደም ብለው ይህን አይነት ስልጠና ቢያገኝ ኖሮ ሕይወታቸው እንዴት የተሻለ ይሆን እንደነበረ ሲገልጹላቸው፣ የራስ ማበልጸጊያውን ስልጠና ለሕፃናትና ታዳጊ ወጣቶች በሚያመች መልኩ ቀርጸው ዘንድሮ ስልጠናውን በክረምቱ ወራት በሶስቱ ዙር ሰጥተዋል።
በዚህ ክረምት ላይ ይህንኑ የራስን የማበልጸግ ስልጠና ለህጻናትና ለወጣቶች ከ9 ዓመት ጀምሮ ላሉ ህጻናትና ወጣቶች መስጠት ጀመርን። ዛሬ ለ3ኛ ጊዜ ነው የምንሰጠው። ስለዚህ እስካሁን 104 ልጆችን በዚህ ስልጠና አካተናል።
እነዚህ ህጻናትና ታዳጊ ወጣቶች ስለ ስልጠናው ያላቸውን አስተያየት እና ሌሎች ነገሮችም ጠየቅኳቸው። ስም ማን ይባላል?
እየል የሸዋስ።
የት ነው የመጣሁት?
የመጣሁት ከየረር ነው። የረር ጉርሙ ሰፈር።
ትምህርት ቤት ጀምራል? ትምህርት ትማራለህ?
አዎ።
የት ነው የምትማረው?
የምማርበት ትምህርት ቤት ሲንዱሲፍ ይባላል፣ ከስቴዲየሙ አጠገብ ማለት ነው።
ስንተኛ ክፍል?
አሁን ወደ 6 ነኝ።
ወደ 6 አለ? ስንት አመት ነው?
እድሜ ወደ አሁን 12።
እዚህ እንዴት ነው የመገባው?
አባቴ በሬዲዮ እንትን ይህን ፕሮግራም ሰማና ግባና ሞክረ ሲባል ገብቼ የሞከርኩት። በጣም ስልጠናው በጣም አሪፍ አስደሳች አዝናኝ ነው እና ብዙ ነገር ተምረናል።
ምን ምን ተማርክስ?
ለምሳሌ ስለ ኮንፊደንስ፣ ስለ ራስ
መተማመን።
ኮንፊደንስ ማለት በራስ መተማመን ማለት ነው። በቃ ከጥርጣሬ ወጥተን ሳንፈራ ግልጽ አድርገን መናገር ማለት ነው። ሌላ እንትን ፖዚቲቭ ቲንኪንግ
ምን ማለት ነው?
ፖዚቲቭ ቲንኪንግ ማለት ጥሩ ጥሩን በጎ በጎን ማሰብ ማለት ነው። መጥፎ ነገር ያጋጠመናል ግን በጎ ካሰብን እንትን ኔጌቲቭ ቲንኪንጉ ይጠፋልናል። ስለ ራስ ማበልጸግ በተለይ
ራስ ማበልጸግ ማለት
ራስን ትልቅ ደረጃ ማድረስ ማለት ነው። ራስን ትልቅ ደረጃ ለምሳሌ አሁን እኔ አስትሮናት ልሆን ፈልገው ሳድግ።
ስምሽ ማን ነው?
ሀያት።
ሀያት ማን?
ሀያት ሸምሰዲፍ።
የት ነው የምትማሪው?
አፍሪካ ብራን።
እዚህ እንዴት ነው ለመግባት የቻልሽው?
ሰብ ሰሃራ የሚባለ የስፖንሰር ድርጅት ነው የመጣ።
አንቺም ብቻ ነው ሌሎችንም?
አይ ብዙ ነን።
ለምንድ ነው የመጣችሁት? አውቃችሁ ነበር ስትመጡ? ምንድን ነው ያወቅሽው ስትመጪ? ስለዚህ ትምህርት ቤት ምን ነበር የሰማሽው?
የሰማሁትኝ ራስን የማበልጸግ ትምህርት እንደነበረ።
ምን ማለት እንደሆነ ተገንዝበሽዋል? ምን ማለት ነው
ራስን ማበልጸግ ማለት? ራስን አሁን ካለንበት ደረጃ ላይ ወደፊት ከፍ ማድረግ ማለት ነው።
እሺ። እና የሆኑ አገኘሽው በዚህ በስልጠናው ወቅት? ምንድን ነው አሁን የተማርሽው? ከዚህ ስ ከድሮ ከሌለሽ ዛሬ አለኝ የምትይው ባህሪ ምንድን ነው? ስ
በፊት ከሌለኝ ባህሪ ማለት በጣም አንዳንድ ጊዜ ስናገር ፈራ ነበረ። አሁን ግን ያው አልፈራ።
አትፈሪ? ምንም
ምንም።
ለምንም አትፈሪ?
በዚህ ስልጠና ራሳችንን በራሳችን የምንተማመን ከሆነ ስንናገር ምን ስንል መፍራት እንደሌለብን ተምረናል።
ሌላስ?
ሌላ ጊዜን እንዴት በአግባቡ እንደምንጠቀም ተምረናል።
እንዴት ምስ ተማርሽ? አሁን በፊት እንዴት ነበር የምታደርጊው? አሁን ከዚህ ከተማርሽ በኋላ እና ካወቅሽ በኋላ ጊዜሽ እንደምትጠቀሚ ትነግርኛለሽ?
በፊት ስንማር ሳልማር በፊት ዝም ብዬ ነበር። በቃ ባገኘ ሰዓት ሙሉ አጠናለሁ ሲለኝ ይጮታል ምናምን ነገር። አሁን ግን ከዚህ ይህን ትምህርት ከወሰድን በኋላ በፕሮግራም እንደምምራው ተምሬያለሁ።
ስንተኛ ክፍልሽ?
አሁን ወደ 8።
ስንት አመትሽ ነው?
13።
እና ወደፊት ምን እንደምትሆኝ እንጂ?
ወደፊት ነርስ።
ለምንድን ነው ነርስ መሆን የፈለግሽው?
ሰዎችን መርዳት እና ማከም ደስ ስለሚለኝ።
ማን ነው ስምህ?
እስጢፋኖስ ለገሰ።
የት ነው የምትማረው?
መተባበር።
ስንት አመት ነው?
12።
ስንተኛ ክፍል?
6። ወደ 6 ያለው።
ወደ 6 አለፍከው? የምትወደው ትምህርት ምን ምንድን ነው?
የምወደው ትምህርት እንዳለ ትምህርቴን ወዳቸዋለሁ።
ሁሉንም?
አዎ።
የምጠላው የለም?
አዎ።
እዚህ ለምን የመጣው? እንዴት ነው የመጣው?
እዚህ የመጣሁት ኢሳክ ስልጠና ላገኘ ነው። የመጣሁበትም ምክንያት የሆነ ሳብሳራ አፍሪካ ፔልስ ትሬኒንግ ፔልስ የሚባል ድርጅት አለ። እሱ የሆነ ሰው የክረምት ትምህርት ስንማር እዛ መተባበር በእሱ አስመጣል።
እሺ።
ከዛ በኋላ ሰኞ ጧት ከሰኞ እዚህ መጣንና ትምህርቱን ተከታተልን። ከዛ እስከ ዛሬ ድረስ ቆይተናል።
ምን ምን ነው የተማርከው ንገረኝስ?
ያው ከዚህ የተማርኩት ራስን ማበልጸግ፣ ራስን መቀበል፣ በራስ መተማመን። ያው ራስን መቀበል ስንል ፍጥረታችንን በበጎ ሁኔታ ምንም ሳናደርግ ራሳችንን በበጎ ሁኔታ መቀበል ማለት ነው። ሌላ ደግሞ በራስ እንድተማመን ያርጎኛል። ያው በራስ መተማመኔ ጥሩ ነገር እችላለሁ ብዬ እንዳስብ አድርጎኛል። ሌላ ደግሞ በጎ ነገሮችን፣ አዎንታዊ አመለካከቶችን፣ ፖዚቲቭ ቲንኪንግን የምንላቸውን እንዳውቅ አድርጎኛል። ሌላው ደግሞ የጊዜ አጠቃቀም ክህሎት እንዳውቅ አድርጎኛል። እሱ ታይም ማኔጅመንት ነው። ያለኝን ጊዜ በትምህርትም ሊሆን ይችላል የሚጮትበትን የማጠናበትን የቤት ስሬን የምሰራበትን እንዳውቅ አድርጎኛል እና የጊዜ ሌባዎች የሚባሉትን ቴሌቪዥን እነሱን አዘወትረን ጌም ሊሆን ይችላል እነሱን አዘወትረን መጠቀም እንደሌለብን ይጠቅማሉ። ግን ብዙ ከተጮትን አንጎላችን ወደዛ ሱስ ይገባል። ከገባ ደግሞ ያው ትምህርታችንን መከታተል አንችልም። አእምሯችን ወደዛ ሊያዘወትር ስለሚችል ያው እነሱ የጊዜ ሌቦች ስለሆኑ በጥቂቱ ማየትም ካለብን በጥቂቱ ማየት እንዳለብን። ሌላው ደግሞ ኃላፊነት መውሰድን ተምሬያለሁ።
ምን ማለት ነው?
ያው ኃላፊነት መውሰድ ማለት ለምናደርገው ነገር ተጠያቂ መሆን ማለት ነው።
ከዚህ በፊት የማታውቃቸው አዲስ ነገሮች ናቸው የተማርካቸው እዚህ?
አዎ።
ስለዚህ ወደኋል እንዴት ነው?
አዎ፣ በጣም ነው ወደኩት።
በትምህርት ጥሩ ውጤት ታመጣለህ በዚህ ምክንያት? እና ስንተኛ ነበር የወጣኸው?
ሁለት።
በፊት?
አዎ።
አሁን አንደኛ ብቻ ነው የምትወጣው ማለት ነው?
አዎ።
ምን ለመሆን ትፈልጋለህ? ሳሪ
ዶክተር
አዚዛ ሙስጣፋ እባላለሁ።
ኦኬ። እንደ መጣሽው?
የመጣሁት ከአሶሳ።
የት ነው የምትማሪው? እዚያ
አሶሳ ሀይ ስኩል።
ስንት አመትሽ ነው?
16።
ስንት ያክፍልሽ?
10።
እዚህ እንዴት ነበር የመጣሽው? እስቲ ትነግሪኛለሽ?
የመጣሁት በሚዲያ ሰምተን ነበር የመጣ ነው። ከሳክ ትሬኒንግ ብዙ ነገር ተምሬያለሁ። ታባ ከተማ ብቻ ሳይሆን በየክልሉ ቢሰራበት ጥሩ ይመስለኛል።
እዚህ መጥተሽ የተማርሻቸውን እስቲ ና የጠቀሙሽ ዋና ጠቅሞኛል የምትይው ትምህርት ምንድን ነው?
ከዛክ ትሬኒንግ የተማርኩት በጣም ብዙ ነገር ነው። በራስ እንድተማመን አድርጎኛል። ተስፋ እንዳልቆርጥ አድርጎኛል። ወድቆ መነሳት እንዳለ ተምሬያለሁ። መሰረቱ ከዚህ ነው እና ሁሉም ቤተሰብ ልጆቻቸውን ቢያስተምሩ፣ ስልጠናውን ተማሪ ብቻ ሳይሆን መንግስት ሰራተኛን ቢያገኘው ጥሩ ይመስለኛል።
አዚዛ ወደፊት የምሆነውን አሁን አውቀዋለሁ ነበር ያለችኝ። ሳክን የመሰለ የራስ ማወልጸጊያ ማዕከል ከፍቶ ሰዎችን ማሰልጠን ነው። ሕፃናትና ታዳጊ ወጣቶቹ ያለሙት እንዲሳካላቸው ምኞታችን ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በ1431 መካከለኛ ሞገድ የሚሰራጨው ዝግጅታችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁን ቆዩ። አሁን ሳምንታዊው እሰጥ አገባ። ክርክሩ የዜጎች የነጻነት መብት ምንነትና አያያዝ በኢትዮጵያ። የተከታታይ ክርክሩ ተሳታፊዎች አቶ ተመስገን ዘውዴ እንደ ኤሮፓውያን የዘመን አቆጣጠር ከ1997 ዓ.ም እስከ 2002 ተቃዋሚውን በመወከል የፓርላማ አባል የነበሩና ፓርቲያቸው አንድነት ለዲሞክራሲና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ህልውናውን እስካጣበት ጊዜ ድረስ የብሔራዊ ምክር ቤት አባል የነበሩ። ሁለተኛው የክርክሩ ተሳታፊ በምስራቅ ዩናይትድ ስቴትስ የፔንሲልቬኒያ ክፍለ ግዛት የፊላዴልፊያ ከተማ ነዋሪ የሆኑት አቶ ጸጋ ያረፈ ናቸው። በዓለም አቀፍ ግጭቶች አፈታትና የጥናት መስክ የሰለጠኑ በአሁኑ ወቅት በግሉ ኢንዱስትሪ የተሰማሩ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ተከታዩን ክፍል ይዞ ቀርበዋል።
አቶ ተመስገን ዘውዴ፣ አቶ ጸጋዬ አረፈ የዜጎች ነጻነት በኢትዮጵያ የዛሬ ይዞታና መጪው ጊዜ በሚል የጀመርነው ተከታታይ ክርክር ከወቅታዊ ጉዳዮች ጋር አዛምደን እንመለከታለን። በተለይ በቅርቡ የተካሄዱ የኢህአዴግና በውስጡ የታቀፉት ፓርቲዎች በየበኩላቸው ስብሰባዎችን አካሂደው ይፋ የሚደረጉ ጉዳዮች እንደሚኖሩ ተስፋ እናደርጋለን። ኢህአዴግ አገሪቱን የሚያስተዳድርበትን ቀጣዩን የስልጣን ዘመን ለመመርመር የታለም ይሆናል የሚል ግምት ነው ያሳደረው። ከነኚህም አንዱ ኃላፊነት ላይ ያሉ ሰዎች ሽግሽግም መካሄዱን በተወሰነ ደረጃ ይፋ የተደረጉ መረጃዎች አሉ። ምን አይነት አዲስ አቅጣጫ የዜጎችን ነጻነት ዲሞክራሲያዊ መብትን በማስጠበቅ ምን አይነት ፋይዳ ይኖረዋል ከሚለው እንነሳ። አቶ ጸጋዬ እርሶን ላስቀድም።
መልካም። እንግዲህ በመግቢያህ ላይ እንደዘረዘርከው በአሁኑ ሰዓት ኢህአዴግን የመሰረቱት የትግል አጋሮች በተናጠል ያደረጓቸውን ስብሰባዎች ጨርሰው አሁን ደግሞ በጋራ ወደሚካሄደው የኢህአዴግ ጉባኤ አምርተዋል እና እንደ ጠቀስከው እንግዲህ የአመራርም የሚመለከቱበት ሁኔታ ይኖራል። በእርግጥ በይፋ በተገለጸበት ሰዓት የምናውቀው ነገር ነው የሚሆነው ማለት ነው፣ ለውጦችም ካሉ። ነገር ግን በአብዛኛው መልኩ እንደታየው ለውጦቹ በጣም ሰፊ አይደሉም። ምናልባት ቦታው ላይ ባሉ ሰዎች ካለ እምነት ጋር ሊያያዝ ይችላል። ግን አንድ ጠቅሼ ላልፍ የምፈልገው ነገር እስካሁን ድረስ በመላ ኢትዮጵያ ደረጃ ሁኔታውን ስንመለከተው ይሄ ምርጫ ተጠናቋል። በምርጫ ውጤት ሙሉ በሙሉ ደስተኛ ያልሆኑ ብዙ ክፍሎች አሉ። ነገር ግን አጋጣሚ ሆኖ ባለፈውም በውይይታችን እንዳየነው ከሆነ እንደውም ምናልባት አልደረስንበትም እንጂ ልጠይቅ አስቤ ከነበረው ነገር አንዱ ምንድን ነው ኢህአዴግ ከአጋር ድርጅቶቹ ጋራ 100% ያህል መቀመጫ ወሰደ ብለን ባልንበት ሰዓት እኔ ያልሰማሁት አንድ ነገር ምንድን ነው፣ አቶ ተመስገን እዚህ ላይ አስተያየታቸውን ሊሰጡበት የሚችሉ ይሆናል። ግን ምርጫውን በተመለከተ ምርጫው በዚህ መልኩ ተጨበርብሯል ወይም ደግሞ ምርጫው በዚህ መልኩ ለእከሌ ወይም ለዚህ ድርጅት የተሰጡ ድምጾች ወደ ኢህአዴግ ተወስደዋል በግድ ወይም በኃይል እንደዚህ የሚሉ ነገሮች ብዙ አልተሰሙም። እና ይሄ እንግዲህ የሚያመለክተው ያው ኢህአዴግ ጠንከር ባለ መልኩ ምርጫው ላይ ተሳትፏል፣ ባለውም አንዳንድ አድቫንቴጅ ተጠቅሞም ሊሆን ይችላል። ያው ድርጅቱ ጠንካራ ነው። ይሄ ሁሉ እንግዲህ የሚያመለክተው አንተ ወደ ጠየቀው ጥያቄ ለመመለስ በአብዛኛው መልኩ ህዝቡ በኢህአዴግ አመራር ላይ ያለውን አመኔታ እንደሰጠ ያሳያል። ግን አብዛኛው ጊዜ ስንነገር የምንሰማው ነገር ምን አለ፣ አንዳንድ የተበላሹ አሰራሮች አሉ፣ በተለይ ቢሮክራሲው በጣም 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 በህዝቡ ዘንድ ምሬትን እያስነሳ ነው የሚሉ አስተሳሰቦች አሉ። ስለዚህ ኢህአዴግ በጣም በቀደምትነት መዋጋት ያለበትና እንደዚህ አይነት በህዝብ ዘንድ በአሁኑ ሰዓት 100% መቀመጫን ተሰጥቶት አገር እንዲያስተዳድር ይህንን ኃላፊነት በተረከበበት ሰዓት የህዝቡንም የልብ ትርታ ህዝቡ እንግዲህ ሲመርጠው ሁሉንም ነገር አገናዝቦ አይ ግድ የለም እነሱ ይሻላሉ፣ ግን ከዛ በኋላ ደግሞ መስተካከል ያለባቸው ነገሮች አብረን እናሻሽላለን ብሎ አስበው ከሆነ ያደረገው ይህንንም የህዝብ አስተያየት በተለይ አሰራርን በተመለከተ በደንብ አብጠርጥረው ቀና የሆነ አሰራር ሊፈጠር የሚችልበትን መንገድ ይዘይዳሉ የሚል እምነት አለኝ።
መልካም። አቶ ተመስገን፣ አቶ ጸጋዬ ቀደም ብሎ ብዙ ወደ አከራከራችሁ ነጥብ የሚወስድም አንስተዋል። ምርጫው ህዝቡ ለኢህአዴግ የሰጠውን አመኔታ አመላክቷል ነው ያሉት። እርስዎ በተለየ እንደተመለከቱት ባለፈው ክርክር አስተውለናል። ኢህአዴግና በስሩ ያቀፋቸው ፓርቲዎች በተናጥልም ሆነ በጋራ የሚያካሂዷቸው እነኚህ ጉባኤዎች ምን አይነት አዎንታዊ አንድምታ ይኖራቸዋል? ቀደም ብለን ከተነሳንበት የዜጎች ነጻነት፣ ሌሎች ዲሞክራሲያዊ መብቶችን በኢትዮጵያ መጠበቅ አንጻር የእርስዎ አስተያየት ምንድን ነው?
ህዝቡ ለኢህአዴግ አመኔታውን በምርጫው ሰጥቷል የሚለው እኔ መስማማበት አነጋገር አይደለም። ህዝቡ አማራጭ ሳይኖረው ነው ምርጫውን ያካሄደው። አማራጭ እንዳይኖረው ቀድመው የሚሰሩ ስራዎችን ኢህአዴግ ሰርቷል። ይሄ ለኢትዮጵያ ህዝብ ግልጽ ነው፣ 100% ግልጽ ነው። ሚዲያውም 100% ተቆጣጥሮ 24 ሰዓት በህዝብ ታክስ ብር የተቋቋመ ሚዲያ 24 ሰዓት ራሱን የሚገነባበት እና ከቀበሌ ደረጃ ጀምሮ ህዝቡን 1-5 ያደራጀበትና አሉ የሚባሉ ጥቂት ለኢትዮጵያ ህዝብ ሰላምና ዲሞክራሲ የቆሙ የሰላም ታጋዮች ፓርቲዎችን ወደ ህዝቡ እንዳይደርሱ አድርጎ ብቻውን ውድድር የሌለበት ምርጫ ውድድር ሳይኖር 100% አሸንፍ ያለው ማለት አይቻልም። አጋር ድርጅቶች ቢኖሩም 100% የእኩልነትን መሰረት ያደረገ ፓርትነርሺፕ አይደለም። ይህንን 100% የሚቆጣጠረው ግንኙነቱን የሚቆጣጠረው እና የበላይነት ያለው ህዋት የሚባለው ድርጅት ነው። ሌሎቹ በዚህ ውስጥ እንዳጋር ቢቆጠሩም ይህንን የሚመራው ማን እንደሆነ እኛ በትክክል እናውቃለን። ስለዚህ ውድድር የሌለበት የህዝብ ታማኝ ናቸው ብሎ የሚያስባቸው ተቃዋሚ ፓርቲዎች ወደ ህዝቡ ወርደው ፕሮግራማቸውን ሊያሰሙ ባልቻሉበት መንገድ 100% አሸንፍ ያለው የሚባለው ነገር ውሃ የሚቋጥር አይደለም። በእኛ በኩል በዛ መልኩ ነው የምናየው። አሁን ከሚደረገውም ስብሰባ ብዙ ነገር የምንጠብቀው አይደለም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደዚህ ስልጣን በሚመጡበት ጊዜ ብዙ ነገር ጠብቀን ነበረ። ነገሮች ምናልባት የማልቲ ፓርቲ ዴሞክራሲ ሲስተም ይቋቋማል፣ የመናገር ነጻነታችን፣ የመደራጀት ነጻነታችን ይከበራል ብለን ነበረ። እውነታውን ያገኘ ነው ግን እንደውም ካለፈው በባሰ ሁኔታ የፖለቲካ ምህዳሩ እየጠበበ ነው የመጣው። ስለዚህ አሁን ቢሆን ህወሓት ቲፒኤልኤፍ የራሱን አቅም የሚያደራጅበት ከምርጫ በኋላ ያለ ዘመን ነው የሚሆነው እንጂ በሰላም በዴሞክራሲ በእኩልነት የተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱበት ምህዳር ይከፈታል የሚል ብዙ ተስፋ የለንም።
ቀደም ብሎ ወደ ተመለከታችሁት አንድ ጭብጥ ቀጣይ ሀሳብ እንመለስ። ይሄ ክርክር በአመዛኙ የሚያጠነጥነው የዜጎችን ነጻነት በኢትዮጵያ የዛሬ ይዞታና መጪው ጊዜ በሚል ነው እና በየበኩላችሁ ትርጓሜውን ተመልክታችኋል። አንድ ሰው በሰውነቱ ሊኖረው የሚገባ መብት ዓለም አቀፍ ድንጋጌዎችን ሁሉ አካታችሁ ተመልክታችኋል። ከዛ አንጻር አቶ ጸጋዬ ወደ እርስዎ ነው የምመለሰው። አሁን ባለው ተጨባጭ ሁኔታ የህዝብ ቅሬታ ያለባቸውን ሁኔታዎች ከማስተካከል አንጻር የትኞቹ በእርግጥ ሊቀረፉ ይችላሉ፣ የህዝብ ጥያቄ የትኞቹ ሊሟሉ ይችላሉ ብለው ተስፋ ያደርጋሉ? ከሆነስ ምን አይነት መንገዶች ናቸው ከዚያ ሊያደርሱ የሚችሉት? በእርስዎ እይታ
መንደርደሪያውም ላይ እንዳሳየሁት ነገሮች ያለ አስፈላጊ ጊዜ ይወስዳሉ፣ ብዙ ነገሮች ማነቆ አላቸው የሚሉት መንግስት ህዝብ መሀል ነው የሚኖረው እና የህዝብን የልብ ትርታ መዳመጥ ስራዎቹ ቀንደኛ አድርገው መውሰድ ያለበት ነው እና ያው ይከታተሉታል ሁሉንም ነገር መስተካከል ያለባቸው ነገሮች በሚል ዳሰስ አድርጌ ለመጨመር የምፈልገው ነገር ቢኖር ምንድን ነው እንግዲህ አንድ ልብ ማለት ያለብን ነገር አለ። የኢትዮጵያ መንግስት በአሁኑ ሰዓት ካለው የኢትዮጵያ መልክዓ ምድር አቀማመጥ አንጻር ሲታይ፣ ካለው የፖለቲካ ጂኦግራፊ አንጻር አገራችን የተቀመጠችበት የአፍሪካ ቀንድ ከመካከለኛው ምስራቅ ጋራ ካለው ቅርበት እና ቁርኝት አንጻር ሲታይ ማለት ነው። በእውነት በአሁኑ ሰዓት እንደ ኢትዮጵያ መንግስት አይነት ጠንካራ የጸጥታና የሰላም ለማስከበር የመቻል አቅም ያለው መንግስት መኖሩ በአሁኑ ሰዓት በእውነት በጣም የሚያስመካ ነገር ነው። ይህንን ምንጊዜም ቢሆን የፖለቲካ አመለካከታችን የፈለገው አይነት ነገር ቢሆንም ኢትዮጵያ በአሁኑ ሰዓት በእውነት እኛ የምንቀናበት አካባቢ አይደለም ያለ ነው ማለት ወይም ጎረቤቶቻችን ማናቸውንም እንኳን ብንመለከት ምንቀናባቸው የሉም። ወደ ኤርትራ ብንመለከት ያለውን ሁኔታ እናውቀዋለን። ወደ ሱዳንም፣ ደቡብ ሱዳንም፣ ወደ ሶማሊያም፣ ኬንያም ውስጥ ያለ አንዳንድ የሽብር ችግሮች፣ የመንም ባህሩን ሸገር ስንል ማለት ነው እና መቃወምም ቢሆን የሚቻለው ቅሬታ እንዳለም ቢሆን ማሳየት የሚቻለው መንግስት ጥሩ አልሰራ ማለትም ቢሆን የሚቻለው ያቺ ሀገር ጤነኛ ሁናና ህዝቡ ሳይበተን አንድ ላይ ሆኖ መቆየት እስከቻለ ድረስ
እዚህ ላይ ጎረቤቶቻችን እየተተራመሱ ነው። ስለዚህ በኢትዮጵያ የሚደረገው የዴሞክራሲ አፈና ምክንያታዊ ነው ለማለት የፈለገ ይመስለኛል። አዘጋይ
አይደለም፣
ነጻነታችን እንዲጠበቅ ነው። ጎረቤቶቻችን ያላቸው ችግር እንዳለ ሆኖ የኢትዮጵያ መንግስት አሁን እኮ በሶማሌ ውስጥ በሚደረገው፣ ሌሎች ጎረቤት ሀገሮች ውስጥ በሚደረገው ሰላም ለማምጣት የሚያደርገውን እንቅስቃሴ እኛም ሰላም እንዲሆን እንፈልጋለን። ይሄ የሚደረገው ግን ሀገራችን ውስጥ የህዝብን ነጻነት በማፈን አይደለም።
መልካም።
እኛ እያልን ያለ ነው የዴሞክራሲ ስርዓቱ እየታፈነ ነው።
ክቡራትና ክቡራን አድማጮች የአሜሪካ ድምጽ ራዲዮ በ1431 መካከለኛ ሞገድ ከምሽቱ አንድ ሰዓት እስካሁን አንድ ሰዓት ተኩል ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም ስርጭት እዚህ ላይ ፈጽሟል። በመደበኛው ፕሮግራም ከምሽቱ 3 ሰዓት ላይ እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራችሁ ጽዮን ግርማ። በደህና አምሹ።
This program has come to you from the Voice of America, Washington.